ደብን ነጋት ብላ ዳጀፈቶ ተከኛ አመሰገንታ ፋና ማራቱ ትፉፋ The voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙን ችግሮች ለመፍታት የሚሳነን አይሆንም።
ፕሬዚዳንት ሳህለወርቅ ዘውዴ ናቸው። በዛሬው ዕለት በኢትዮጵያ በተከበረው ታሪካዊው የ125ኛው የአድዋ ድል መታሰቢያ ስነ ስርዓት ከተናገሩት የተወሰደ ነው። በእለቱ አቪርስ ይቀርባል። ታሪካዊው ቀን መሰንበቻውንም ኢትዮጵያውያን ባሉባቸው የተለያዩ ሀገሮች ወቅታዊ የኢትዮጵያን ፍላጎቶች በሚያንጸባርቁ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ በተለያዩ ስነ ስርዓቶች ይታሰባል። የዕለቱን ታሪካዊ አንድምታና ለዘመናችንም ፈተናዎች ያለውን ፋይዳ አስመልክቶ ለታሪክ አጥኚ የቀረበ ትንታኔም ይዘናል። በትግራይ ክልል በአሁኑ ወቅት አለ ያለውን የጸጥታ ችግር በአስቸኳይ በመቅረፍ ሁሉም ተጎጂዎች የልደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲያዊ ፓርቲ አሳሰበ። በዚህም ላይ ዘገባ ይዘናል። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ የካቲት 23 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉስ ታምሬና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። የፌደራል ጠቅላይ ፍርድ ቤት በእስር ላይ የሚገኙት እነ አቶ ጃዋር መሐመድ ወደ ግል የሕክምና ተቋም ተወስደው እንዲታከሙ ዛሬ በሰበር በሰጠው ውሳኔ መሰረት ማምሻውን ሆስፒታል መግባታቸውን ጠበቆቻቸው ገልጸዋል። ሙክታር ጀማል ተከታዩን አጠር ያለ ዘገባ አስተላልፎልናል።
በቃሊቲ ማረሚያ ቤት በእስር ላይ ሆነው የፍርድ ቤት ጉዳያቸውን በመከታተል ላይ የሚገኙ እነ አቶ ጃዋር መሐመድና ሌሎች ተከሳሾች አዲስ አበባ ውስጥ ወደሚገኝ ላንድማርክ ሆስፒታል ተወስደው እንዲታከሙ በጠበቆቻቸው ሲቀርብ የነበረ አቤቱታ በጠቅላይ ፍርድ ቤቱ ሰበር ሰሚ ችሎት የመጨረሻ እልባት አግኝቶ ተከሳሾቹ በሆስፒታሉ ሕክምና እንዲያገኙ ትዕዛዝ ተላልፏል። ተከሳሾቹም ወደ ሆስፒታል ተወስደው ሕክምና እንዲያገኙ በተወሰነው መሰረት ዛሬ በፖሊስ ታጅበው ሆስፒታል እንዲገቡ ተደርገዋል። ፌደራል ጠቅላይ ፍርድ ቤት የላንድማርክ ሆስፒታል የሕክምና ቡድን ወደ ቃሊቲ ማረሚያ ቤት በመሄድ ለተከሳሾቹ የሕክምና አገልግሎት እንዲሰጥ አሳልፎ የነበረውን ውሳኔ በመቃወም የተከሳሾች ጠበቃ ያቀረቡትን የይግባኝ ክርክር ያደመጠው ሰበር ሰሚ ችሎት የጠቅላይ ፍርድ ቤቱን የስር ችሎት የሰጠውን ውሳኔ በመሻር ቀደም ሲል ከፍተኛ ፍርድ ቤቱ የሰጠውን ውሳኔ አጽንቷል። የከፍተኛ ፍርድ ቤቱ ውሳኔ ደግሞ ተከሳሾቹ ወደ ጤና ተቋም ሄደው ሕክምና እንዲያገኙ የሚፈቅድ በመሆኑ ተከሳሾቹ ከእስር ቤቱ በአጃቢ ተወስደው ሕክምናውን ያገኙ ሲል በአምስት ዳኞች የተወሰነው የሰበር ሰሚ ችሎት ትዕዛዝ ሰጥቷል። ፍርድ ቤቱ በሰጠው ትዕዛዝ መሰረት አቶ ጃዋር መሐመድ፣ አቶ በቀለ ገርባ እና አቶ ሐምዛ አዳነ ወደ ላንድማርክ ሆስፒታል መወሰዳቸውን ቪኦኤ ከጠበቆቻቸው አረጋግጧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው አመሰግናለሁ። የአጃንስ ፍራንስ ፕሬስ ጋዜጠኛ የትርጉም ረዳት የነበረው ፍጹም ብርሃነ ባለፈው አርብ ሌሊት ላይ እንዲሁም ለፋይናንሻል ታይምስ ሪፖርተር ተርጓሚው አሉላ አካሉ ቅዳሜ ዕለት መቀሌ ውስጥ በኢትዮጵያ ወታደሮች መያዛቸውን የደረሰን ዜና አመለከተ። ኢትዮጵያ መንግስት ዓለም አቀፍ ጋዜጠኞችና ሪፖርተሮች ወደ ክልሉ ገብተው እንዲዘግቡ ፈቃድ መስጠቱና የዜና አውታሮችም ዘጋቢዎቻቸውን እየላኩ መሆናቸው ይታወቃል። እናም ከሰዓት በኋላ ደግሞ የቢቢሲ ጋዜጠኛ ግርማይ ገብሩና ለተለያዩ የሚዲያ ተቋማት የሚሰራው ጋዜጠኛ ታምራት የማነ ቅዳሜ ጠዋት በቁጥጥር ስር መዋላቸው ታውቋል። ከክልሉ የመንግስት ኮሚኒኬሽንስ ቢሮ ስለ ጉዳዩ ማብራሪያ ለማግኘት የተደረገው ጥረት አልተሳካም። በዚህ እንዳለ ጋዜጠኞችና ሌሎችም የመገናኛ ብዙሃን አባላት እንዲለቀቁ ለጋዜጠኞች ደህንነት የሚሟገተው ሲፒጄ ጠይቋል። የሲፒጄ የአፍሪካ ተጠሪ ሙቶኪ ሙሞ ባወጡት መግለጫ ግጭት ከመካሄድበት የትግራይ ክልል በቂ በነጻነት የተጠናቀረ ዘገባ አለመውጣቱ አስቀድሞም በጥልቅ አሳሳቢ ሆኖ ቆይቷል ካሉ በኋላ አሁን ደግሞ ጋዜጠኞችንና ሌሎችም የሚዲያ ሰራተኞችን መታሰራቸው ፍራቻና ራስን በራስ ሳንሱር ማድረግን ማስከተሉ እንደማይቀር ጥርጥር የለውም ብለዋል። ኬንያ የምስራቅ አፍሪካ ሀገሮች ማህበረሰብ መሪነትን ተረክባለች። የማህበረሰቡ ስብሰባ ቅዳሜ ለት በኢንተርኔት አማካይነት የተከናወነ ሲሆን የኬንያ ፕሬዝዳንት ኡሁሩ ኬንያታ ሊቀመንበርነቱን ከሩዋንዳ አቻቸው ከፖል ካጋሜ ላይ ተረክበዋል። ናይሮቢ ገልሞ ዳዊት ዝርዝሩን ይዟል።
21ኛው የምስራቅ አፍሪካ ማህበረሰብ ሀገራት ስብሰባ ባለፈው ቅዳሜ ተከናውኗል። በበየነ መረብ ተከናወነው ስብሰባ ላይ የአባል ሀገራቱ ተወካዮች የተለያዩ ውሳኔዎችን ማሳልፈዋል። የስድስት ሀገራት ማህበር ስትመራው የነበረችው ሩዋንዳ ኃላፊነቷን ለኬንያ ያሳለፈች ስትሆን የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሚቀጥሉት 5 አመታት ማህበሩን ለመምራት ቃለ መሐላ ፈጽመዋል። ኬንያታ ለማህበሩ ያላቸውን ዓላማ ለማሳካት እንደሚሰሩ ተናግረዋል።
The people of East Africa demand more of those of us in leadership. Our responsibility at all levels of leadership is therefore to ensure that the vision of establishing the community
የምስራቅ አፍሪካ ማህበረሰብ ነዋሪዎች በአመራር ላይ ካለን ሰዎች ብዙ ይጥብቃሉ። ስለዚህም ድርሻችን የምስራቅ አፍሪካ ማህበረሰብ ምስረታ ግቡን እንደመታ መትጋት ነው። ከሁለት አስርተ አመታት በፊት ማህበሩን ስናቋቁም አራት መሰረታዊ ዓላማዎችን አስቀምጠን ነበር። አንደኛው በአንድ የጉምሩክ ስርዓት መተዳደር፣ የጋራ ገበያ መፍጠር፣ የጋራ የመገበያያ ገንዘብ ማተምና በመጨረሻም ደግሞ የፖለቲካ ፌዴሬሽን መመስረት ነበር። ከነዚህም በ2005 የተጀመረው በጋራ የጉምሩክ ስርዓት መተዳደር እንዲሁም በ2010 በስራ ላይ የዋለው የጋራ የገበያ ስርዓት መመስረት በትግበራ ላይ ናቸው። በመቀጠልም የጋራ የመገበያያ ገንዘብ የመፍጠሩ ሂደትም ከ6 አመት በፊት በተደረሰው ስምምነት መሰረት በሂደት ላይ ሲሆን የፖለቲካ ፌዴሬሽን የመመስረት ሐሳብም ከባለፈው አጠቃላይ ስብሰባችን በኋላ የተቋቋመው ኮሚቴ ገመንግስ በማርቀቅ ላይ ነው ብሏል። ኬንያታ በበፊቱ የማህበሩ ፕሬዝዳንት ፖል ጋጋሜ የተጀመሩ ስራዎችንም እንደሚያስቀጥሉ በአባል ሀገራቱ መካከል የንግድና ኢኮኖሚያዊ ትስስር ይበልጥ እንደጎለበት እንደሚሰሩ አስገንዝበው የምስራቅ አፍሪካ ማህበረሰብ ሀገራት ስብስብ በአፍሪካ ጠንካራ ኢኮኖሚ የሚንቀሳቀስበት አካባቢ የሆነ መምጣቱን ገልጸዋል። አባል ለመሆን ጥያቄ ያቀረበች ላለችው ደቡብ ሱዳን ኬንያ በተገቢነት ለደቡብ ሱዳን ዜጎች ነጻ ቪዛ እንደምትሰጥም ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ከልሞለ ዘገባው መሰግናለሁ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍሪካ ውስጥ የኮቪድ-19 ክትባት ማዳረስ እንቅስቃሴ በስፋት ተጀምሯል። ባለም የጤና ድርጅት የክትባት ማዳረስ መርሃ ግብር ኮቫክስ አማካይነት ሲሆን ትናንት ሰኞ አይቮሪ ኮስትና ጋና የጤና ጥበቃ ሰራተኞቻቸውንና የግዴታ ስራ ገበታቸው ላይ መገኘት ያለባቸውን ሰራተኞች መክተብ ጀምረዋል። የክትባት ዘመቻውን የጀመሩት ባለው ውሱን የክትባት አቅርቦትና በማጓጓዝም ዙሪያ ባሉ ችግሮች የተነሳ ክትባቶችን ለማግኘት አዳጋች ሁኔታ ለገጠማቸው ባለዝቅተኛና መካከለኛ ገቢ ሀገሮች በኮቫክስ አማካይነት በቀረበላቸው የአስትራዜኒካ ክትባት መሆኑ ታውቋል። የጋና ፕሬዝዳንት ናና አኩፎ አዶ ከኮቫክስ የተገኘው ክትባት የተቀዛቀዘውን የሀገራችንን የሥራ እንቅስቃሴ እንደገና እንዲያንሰራራ ኢኮኖሚያችንንም መልሰን እንድንገነባ አዲስ ምዕራፍ ከፍቶልናል ብለዋል። ጋና እስካሁን ከ84000 በላይ የኮሮና ቫይረስ ተጋላጮች እንደተገኙ አስታውቃለች። በበሽታው ሳቢያ 604 ሰዎች መሞታቸውንም ተናግራለች። ቱርክስ በበኩሏ 32700 ሰዎች በቫይረሱ መያዛቸውንና 192 ሰዎች መሞታቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አመልክቷል። የዓለም የጤና ድርጅት ሲናገር የኮሮና ቫይረስ ስርጭቱን ለመቆጣጠር እየታገሉ ያሉ ሌሎች 24 የአፍሪካ ሀገሮች በዚህ ሳምንት በኮቫክስ መርሃ ግብር አማካይነት ክትባቶች ማግኘት ይጀምራሉ። በሌላ የኮቪድ-19 ዜና ፈረንሳይ ከ65 ዓመት በላይ የሆኑ ሰዎችን በኦክስፎርድ ዩኒቨርሲቲ እና በአስትራዜኒካ ኩባንያ ህብረት የተሰራውን የኮቪድ-19 ክትባት መክተብ እንደምትጀምር ይፋ አድርጋለች። ይህንን ዛሬ ይፋ ያደረጉት የፈረንሳይ የጤና ሚኒስትር ኦሊቪዬ ቬራን ናቸው። ቀደመ የጤና እክል ያላቸው እድሜያቸው ከ50 አመት በላይ የሆኑ ሰዎች እንዲሁም ከ65 እስከ 74 አመት የሆኑትን ጭምር የአስትራዜኒካውን ክትባት መከተብ እንደሚችሉ የጤና ሚኒስትሩ አመልክተዋል። ፈረንሳይ የአስትራዜኒካውን ክትባት ለአረጋውያን አንሰጥም ካሉ በርካታ የአውሮፓ ሀገሮች መካከል አንዷ እንደነበረች ይታወሳል። ዩናይትድ ስቴትስ ደግሞ የሀገሪቱ ዋናው የተላላፊ በሽታዎች አዋቂ የብሔራዊ የተላላፊ በሽታዎች ተቋሙ ዲሬክተር ዶክተር አንቶኒ ፋውቺ ዛሬ ለዋሽንግተን ፖስት ጋዜጣ በሰጡት ቃል የፋይዘርና ባዮንቴክ እንዲሁም የሞደርና ክትባቶች ለተከታቢዎች በሁለት ጊዜ መስጠታችንን እንቀጥላለን ብለዋል። የዩናይትድ ስቴትስ መንግስት ባለስልጣናት በክትባት እጥረቱ ምክንያት ክትባቱ ለብዙ ሚሊዮኖች ሊዳረስ ባለመቻሉ ለእያንዳንዱ ተከታቢ ሁለተኛውን ክትባት መስጠቱን ትቶ ሌሎች የመጀመሪያውን እንዲያገኙ ቢደረግ ብለው በርካታ የህዝብ የጤና ጥበቃ አዋቂ ባለሙያዎች እየወተወቱ ናቸው። ዶክተር ፋውቺ ይህን አስመልክተው ሲናገሩ አሁን ተነስተን አንድ ነጠላ ክትባት ብቻ እንስጥ ያልን እንደሆነ ቫይረሱን በሚገባ ላይከላከል ይችላል ብለዋል። ደግሞ አዲስ የቫይረስ ዝርያ አይነቶች ተበራክተው ሊዛመቱም ይችሉ ይሆናል ሲሉ አሳስበዋል። በዓለም ዙሪያ የአዲስ የኮሮና ቫይረስ ተጋላጮች ቁጥር ከሰባት ሳምንታት በኋላ ለመጀመሪያ ጊዜ እያሻቀበ መምጣቱን የዓለም የጤና ድርጅት አስታውቋል። ከበድ ባለመጠን ሊያሻቅብ ሳይሆን አይቀርም ብለው ባለስልጣናቱ ስጋታቸውን ገልጸዋል። የWHO የኮቪድ-19 የቴክኒክ ዘርፍ ኃላፊ ማሪያ ቫን ከርኮቭ ትናንት በጂኒቫ በድርጅቱ ዋና ጽህፈት ቤት በሰጡት ገለጻ ይሄ ቫይረስ እድሉን ካገኘ እንደገና ሊያንሰራራ እንደሚችል አጥብቀን በከፍተኛ ደረጃ መጠንቀቅ አለብን ብለዋል። የድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም በበኩላቸው በአራት ያለም አካባቢዎች በሰሜንና በደቡብ አሜሪካ፣ መካከለኛው ምስራቅ፣ በአውሮፓና በደቡብ ምስራቅ እስያ የኮሮና ቫይረስ ተያዦች ቁጥር እያሻቀበ መሆኑን አመልክተዋል። የመሆኑ አሳዛኝ ቢሆንም ሊያስገርመን አይገባም ነው ያሉት ቴድሮስ አድሃኖም። ወረርሽኙን ለመከላከል የወጡ የጤና ጥበቃ እርምጃዎች ረገብ ማለታቸው ከፊል ምክንያቱ እንደሆነም ጠቅሰዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ የካቲት 23 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ 125ኛው የአድዋ ድል መታሰቢያ በዓል ድህነትን ለመዋጋትና የህዳሴ ግድብን ለማጠናቀቅ ለተያዙት ግቦች ትኩረት በጠየቀ ጥሪና ሌሎች መልእክቶች ዛሬ በኢትዮጵያ ተከብሮ ውሏል። ፀሐይ ዳምጠው ስነ ስርዓቱን ተከታትላ ተከታዩን አድርሳናለች።
ለዛሬው የአድዋ ድል ክብረ በዓል ከወሩ መጀመሪያ አንስቶ በአገሪቱ የተለያዩ አካባቢዎች የጀግኖች ገድል ሲዘከር ቆይቷል። ዛሬ የካቲት 23 በዓሉ በደማቅ ሁኔታ ተከብሯል። ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት የአዲስ አበባ አከባበር ላይ ቁጥሩ የበዛ ሰው ተገኝቷል። የአድዋ ድል ኢትዮጵያውያን ያለ ልዩነት ተሰልፎ ኢትዮጵያን ያስከበሩበት መሆኑን ያስታወሱት ፕሬዝዳንት ሳህለወርቅ ሁሉም ነገር ከሀገር በታች ነው ብሏል።
አፍሪካን የመቀራመት የአውሮፓውያን ቅዠት እውን ቢሆን ዛሬ መላው ጥቁር ህዝብ አንገቱን ቀና የሚያደርግበት ታሪክ አይኖረውም ነበር። ዛሬ ያለው የኢትዮጵያና የኢትዮጵያውያን መልካም ምድራዊ ገጽታ ወግ፣ ባህልም ሆነ ቋንቋ የዛሬው መልክ ሊኖረው ባልቻለ ነበር። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። የአድዋ ድል ምስጢሩ ኢትዮጵያውያን የነበራቸው አንድነትና መተሳሰብ ጽናትና አይበገረነት ከሁሉም በላይ ደግሞ ለኢትዮጵያ የነበራቸው ፍቅርና ታማኝነት ነው። ይህንን ዘላለማዊ ማድረግ ይኖርብናል። ኢትዮጵያ ከግለሰብ ከቡድን ከፖለቲካ ፓርቲ ወዘተ በላይ መሆኗ ላይ የማይደራደሩ ነበሩ። ዛሬም ማንም ይሁን ምንም አይነት ነገር ከኢትዮጵያ በታች መሆኑን አምነን ለሀገራችን ሰላምና ልማት በጋራ መቆም ይኖርብናል። እንደ ዜጋ ተከብረን አንገታችንን ቀና አድርገን ልንሄድ የምንችለው ኢትዮጵያ እስከኖረች ድረስ መሆኑን ምን ጊዜም ቢሆን ብጅታ ሊኖረን አይገባም።
የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ሲናገሩ ትውልድ ዘመን ተሻጋሪ ታሪክ ለመስራት እንዲተጋና ደሃ የሚለን መጠሪያ ለማጥፋት ለተቀን እንዲጥር መክሯል።
በየለንበት ሙያ ዘመኑ የሚጠይቀውን መስዋዕትነት ለመክፈል መዘጋጀት አለብን። ፍቅርንና ወንድማማችነትን ህብረትንና መደጋገፍን ከቀደምት ጀግኖች አባቶችና እናቶቻችን መማር አለብን።
የኢትዮጵያ ጥንታዊ አባት አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ የዳሰ ግድብን ግንባታ ለመጨረስ ትኩረት አድርገን እንስራ ሲሉ ተደምጧል።
አገራችን ኢትዮጵያ እንደሚታወቀው የሚቀናባት ሊወርሷት የሚፈልጉ ከግራና ከቀኝ የተሰበሰቡባት አገራችን ኢትዮጵያ ብዙ መከራ እያሳለፈች ነው። ህዳሴ ግድባችንን እንደጀመርነው እንጨርሰዋለን። ወደፊታችን በኢትዮጵያ ውስጥ ምርጫ ይኖራል። ያንን ምርጫ ህዝቡ በሰላም በጥሞና ምርጫውን ማካሄድ ይኖርብናል።
የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አድዋ የአሸናፊነትና የአይበገረነት ምልክት ነው ብሏል።
ከአድዋ መማር ያለብን እንደ አባቶቻችንና እናቶቻችን ያችን መተካ የሌላትን ውድ ሀገራችንን አንድ ሆነን ማስከበርና ማሻገር ሲሆን፣ ይህም ውስጣዊ አንድነታችንን አጠናክረን በጋራ ጠላት ላይ በጋራ በመዝመት የጋራ ሀገርን መገንባትን ይጠይቀናል። ስለሆነም የጋራ ጠላታችን የሆነውን ጥላቻ፣ ቂም፣ በቀል፣ መናናቅ፣ ጣት መጠቋቆም፣ መጠላለፍ፣ መከፋፈልን፣ የእልህ ፖለቲካ ቁማርን፣ የጠቅላይነትና አግላይነት አስተሳሰብን፣ አልዋልታውን ትተን የበቴው አካል በመሆን ይህንን የተግዳሮት የበዛበትን ጊዜ በጋራ ለማለፍ ከዳር እስከ ዳር እጅ ለእጅ ተያይዘን በአንድነት መቆም ይኖርብናል።
የአሜሪካ ድምፅ ያነጋገራቸው አባት አርበኞችና ተማሪዎች አድዋ የነጻነት ተምሳሌት መሆኑን አጉልቷል።
በጥቁር ሆናችን እንድንኮራ ያደረገን ጓድ እነሱ ጦርነት ያሸነፉት አንድ ሆነ ስለሆነ እኛም አንድ ብንሆን ብዙ ነገሮችን ችግሮችን ማለት እንችላለን ብያምናለሁ።
ሙላቱ ተስፋ እባላለሁ። የሸዋ ኦሮሚያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። አድዋ የጥቁር ህዝቦች የነጻነት ተምሳሌት ነው።
የዛሬ 125 ዓመት በ1888 ዓመተ ምህረት የጣሊያን ወራሪ ኃይል ኢትዮጵያ በቀኝ ለመያዝ ያዘመተው ሰራዊት ዘመናዊ የነበረ አንድ የአውሮፓ ጦር በአፍሪካዊ ኃይል ሲሸነፍ የመጀመሪያ በመሆኑ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የዓለም ጥቁር ህዝቦች የነጻነት ፋና እየተባለ ይጠራል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። የአድዋ ድል ዋጋ የኢትዮጵያዊ ማንነትን ያረጋገጠ ብቻ ሳይሆን ለሰው ልጆች ክብርና ነጻነትም ሰፊ ትርጉም ያበሰረ ነው ሲሉ አንዳንድ የታሪክ ምሁራን ይናገራሉ። በሌላ በኩል ደግሞ ዛሬ ኢትዮጵያ ለገጠሟት አገራዊ ወይም ብሔራዊ አንድነት ችግሮች መፍትሄ አመላካች ነው ሲሉ አንድ የታሪክ ተመራማሪ የተናገሩትን ጠቅሶ መለስካቸው አመሃ ተከታዩን የትንታኔ ዘገባ አጠናቅሯል።
የታሪክ ተመራማሪዎች እንደሚነግሩን ከሆነ አጼ ምኒልክ በህይወት እያሉ የተከበረው 7ኛው የአድዋ ድል በዓል በእጅጉ የደመቀ ነበር። የዘንድሮው 125ኛው የአድዋ ድል በዓልም ደምቆ እንዳለፈ ብዙ የሚያነጋግር አይደለም። የዘንድሮው በዓል የሚለየው ግን ለድሉ በዓል በኢትዮጵያውያንም ሆነ በሌሎች አካላት የተሰጠው ትርጉም ወይም በሀገሪቱ የወደፊት ፖለቲካ ህይወት በሚኖረው አንድምታ እንደሆነ የታሪክ፣ የፖለቲካ፣ የሥነ ሰብ እና በመሳሰሉት የትምህርት መስኮች የተሰማሩ አዋቂዎች ይናገራሉ። የሰላም ሚኒስቴር ለባሉ አዜማ ካሰናዳቸው ዝግጅቶች መካከል ባንዱ ላይ ስለ አድዋ ድል የጥናት ወረቀት ያቀረቡትን በመቀሌ ዩኒቨርሲቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰር የሆኑትን ዶክተር አያሌ በከሬን በዚሁ ዙሪያ አናግሬያቸዋለሁ። ለመሆኑ የአድዋ ድል ከኢትዮጵያ አልፎ ለሰው ልጆች ሁሉ ክብርና ነጻነት አንድምታ ይኖረው ይሆን የሚል ጥያቄ ነበር ያቀረብኩላቸው።
አድዋ ጣሊያን ውስጥ አይደለም ያለው፣ አድዋ ያለው ኢትዮጵያ ነው። እነዚህ ጣሊያኖች ከሀገራቸው ወጥተው ብዙ ቦታ አቋርጠው መጥተው ነው የወጉን። ለምንድን ነው የወጉን? እኛ ከእናንተ የበለጥን ነን፣ የበላይ ነን። እኛ ነጭ ነን፣ እናንተ አፍሪካውያን ናችሁ። ረጅም የሆነ ታሪክም ቢኖራችሁ፣ ስልጣኔም ቢኖራችሁ፣ ሃይማኖትም ቢኖራችሁ ፋይዳ የለውም። ከየኛ በስር መሆን አለባችሁ፣ የቅኝ አገዛዝ ስር መውደቅ አለባችሁ ብለው ተነስተው ያንን ማፍረሳችን ያንን ደግሞ ሲያረጉት ለብቻቸው አይደለም፣ መላው አውሮፓውያኖች በዛ ድርጊት ተሰማርተው ጠቅላላ አፍሪካን ከኛና ከላይቤሪያ በስተቀር በቁጥራቸው ስር በቅኝ አገዛዝ ስር አርገው ነበርና በቆራጥነት ኢትዮጵያዊ ማንነትን በሚገባ ጥልቅ በሆነ መንገድ በመገንዘብ ነጻነታችንን አናስነካም፣ ክብራችንን አናስነካም፣ ማንነታችንን ሰው መሆናችንን አናስነካም ብለን ተዋግተን ያ የተዋጋ ነው ለኛ ብቻ ሳይሆን ቅኝ አገዛዝ ስር ለወደቁ ሁሉ ተምሳሌት እንዲሆን፣ አርአያ እንዲሆን፣ ማበረታቻ እንዲሆን ስለሆነ ትልቅ ነው ማለት ነው። ቢዮንድ ኢትዮጵያ ነው ማለት ነው።
በዶክተር አየለ አባባል የአድዋ ጦርነት አንዱን ሰራዊት ተሸናፊ ሌላውን ሰራዊት ድል አድራጊ ያደረገ ጦርነት ብቻም አይደለም። ከጦርነቱ ፍጻሜ በኋላ ጎልተው የወጡና የፍልስፍና ይዘት ያላቸው ሐሳቦችን የሚያመነጨ ወይንም የወለድ ድል ነው።
ሁልጊዜ መከበር እንዳለበት፣ ምክንያቱም ዓለምን የተሻለች ቦታ እንድትሆን ያረጋታል። ተርኒንግ ፖይንት፣ የዓለም ታሪክን የቀየረ አዲስ ምዕራፍ የፈጠረ አዲስ ቋንቋ የፈጠረ፣ በፊት ቋንቋው የጭቆና መበዝበዝ ሲሆን ጭቆናን ከራሱ ላይ ለማውረድ የሚዋጋ ቆራጥ ሆኖ ነጻነቱን እንደገና እስከሚያገኝ የሚዋጋ ህዝብ ፈጠረ እና በዛ ምክንያት ነው እንግዲህ እንዳየኸው በጣም ብዙ አምባሳደሮች ናቸው የመጡት እና እነሱም ባለቤትነት ወስደዋል ማለት ነው። አድዋን ባለቤትነቱ የኛ ብቻ አይደለም። አሁን ያው እንደሰማው የቅድሙ የአፍሪካ ህብረት ንግግርንም እንደሰማው ባለቤትነቱ ከኛ አልፎ ሌሎችንም እያጠቃሏል ማለት ነው። ይሄ ደግሞ አውሮፓውያኖችን ማክበር አለባቸው ብዬ አምናለሁ። የሰውን እኩልነት እስከተቀበልን ድረስ አንድ ሰው ከሌላ ሰው መብለጥ የለበትም የሚለውን መርህ እስከተከተልን ድረስ ይህ ድል የሁላችንም ድል ነው። ለዚህ ነው ሸርድ ቪክትሪ የተባለው።
የአድዋ ድል በኢትዮጵያ የማንነት ላይ ያሳደረው አዎንታዊ ተጽዕኖ ቀላል እንዳልሆነ በማስረዳት ይህም መበረታታት አለበት ሲሉ ዶክተር አየለ ይከራከራሉ።
እንደገባኝ ከሆነ ብሔራዊ ማንነት፣ ብሔራዊ ንቃት ስትል ከክልል አስተሳሰብ እየተንሸራተትን እያለፍን ወይም ደግሞ ያ ክልልን በፊት የመለያ የመገደቢያ አጥር ሰርቶ መቀመጫ እዛ ውስጥ ደግሞ ከተገኘና የዛ አካል ካልሆንክ ማግለያ ማፈንቀያ ነበረ። እርግጥ አሁን በቅርብ እንዳየነው ከሆነ ይሄ ብሔራዊ ማንነት በድፍረት የዛ አይነት ትርክቶች፣ ውይይቶች በርክተዋል እና እንደ አድዋ አይነቱ ደግሞ አውዱን ጠብቆ ሲመጣ የበለጠ ምክንያቱም የአድዋ ሚስጥር አንድነት ነው። ሌላ ምንም ሚስጥር የለውም። አንድ የሆነ የተባበረ ህዝብ ምንም አይነት ኃይል ሊያሸንፈው እንደማይችል ነው። አሁንም አንድ ከሆን ከተባበርን ያሉንን ችግሮች የኢኮኖሚ ችግር በለው የፖለቲካ ችግር በለው የሁሉንም ችግር ልንፈታ እንደምንችል የሚያሳይ ነው እና ያንን ነው ሁልጊዜ መከተል ያለብን። ይሄን ንቃቱ ደስ የሚል አቅጣጫ ነው፣ ደስ የሚል ፍንጭ ነው፣ መቀጠል አለበት። ሁላችንም ደግሞ እሱን ማበረታታት አለብን ማለት ነው።
የኢትዮጵያ ብሔራዊ ማንነት ንቃተ ህሊናና ካለፉት 40ና 50 ዓመታት ወዲህ ከዚህ የማንነት ጅረት ውጭ እየፈሰሱ የሚታዩ የብሔራዊ ማንነት ንቃቶች አሉ። በእነዚህ ሁለት ኃይሎች መካከል የሚፈጠሩ ግጭቶች ባለፉት 4ና 5 ወራት በትግራይ ክልል በተከሰተው ወታደራዊ ግጭት የደረሱበት ከፍተኛ ደረጃ ታይቷል። የአድዋ ድል እንዲህ ያሉ ችግሮችን ለመፍታት ምን ያህል ይረዳል? ለዶክተር አየለ በከሬ ያቀረብኩላቸው ጥያቄ ነበረ።
በጣም ይረዳል። አንደኛው ቁም ነገር መገንዘብ ያለብን ባለፉት 30 አመታት ምንድነው የተገነዘብነው? ድርጊቱ ምንድነው በመትልበት ጊዜ ኪሳራው ይበልጣል ከጥቅሙ። ሚሊየንስ ናቸው ከቦታቸው የተፈናቀሉ። ብዙ ኢትዮጵያውያን ህይወታቸውን አጥተዋል። በማያውቁት ነገር ተገለዋል። እና ምንድነው የተማርነው? ክልል ስታጠር እና በዛ ብቻ ራሴን አለማለው ለማለት ስታስብ እንደማይሰራ ነው ያሳየን። ምክንያቱም የኛ ታሪክ ዘርፈ ብዙ ኢትኒክ የሚባለው ያ ህዝብ የተሳሰረ ነው። አላን እንወቀላሉ ኦራርጽ ለብቻው ለማስቀመጥ አትችልም። የረጅም ታሪክ ደግሞ ከ2000 በላይ ከ3000 አመት በላይ የሆነ ታሪክ ነው። በዛ ታሪክ ውስጥ በተለያየ መንገድ ህዝቦች ተሳስረዋል ተገማምደዋል። ስለሆነም ይሄ ኢትዮጵያዊነት የምንለው ቅዠት አይደለም ህልም አይደለም በአጥ በድርጊት ኮንክሪት በሆኑ ነገሮች የመጣ ነው። እና አይ ቲንክ ወደዛ እየተመለስን ያለን ይመስለኛል አሁን። ምክንያቱም ጠባብነት ለጥቂት ሰዎች ብዙ ነገሮችን ሊያመጣ ይችላል ሀብታም ሊያረጋቸው ይችላል ግን ህዝብን አይጠቅምም። ህዝብ ደግሞ እርስ በርሱ ሲፋጭ የሚጎዳው ሀገሩ ነው። ሀገር ደግሞ ካጣናት በቃ ሌላ ሀገር የለንም።
መለስካቸውማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
በደቡብ ክልል በስድስተኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የምርጫ ሂደቱ በገዢው ፓርቲ ጫና የተሞላ አስተማማኝነት የጎደለውና የተባለው ምቹና ሰፊ የፖለቲካ ምህዳር የሌለው ነው ሲሉ ቅሬታ አቀረቡ። ችግሮች ሊኖሩ ይችላሉ ነገር ግን ሁሉንም ተቅሎ ብልጽግናን ተጠያቂ ማድረግ ተገቢነት የለውም ይላል የደቡብ ክልል ብልጽግና ፓርቲ በበኩሉ። ምርጫው ተአማኒ ፍትሃዊና ዲሞክራሲያዊ እንዲሆን ከመካሰስ ይልቅ ተቀራርበን መስራት አለብን ነው ያለው። ፓርቲዎቹ የተባሉትን ቅሬታዎች ያሰሙት ዛሬ በሐዋሳ ከተማ በተደረገ በደቡብ ክልል የሚገኙ ተፎካካሪ ፓርቲዎች የጋራ ምክር ቤት የአሰራር ስነ ስርዓት ቃል ኪዳን ሰነድ ላይ በመከሩበት ወቅት መሆኑን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከስፍራው ባጠናቀረው ዘገባ የምርጫ ቦርድ የጋራ ምክር ቤት ቃል ኪዳን ሰነድና ፓርቲዎቹ የሚደርሱባቸው ስምምነቶች ችግሩን ይፈታሉ ማለታቸውንም አመልክቷል።
ጋሞ ህዝብ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መልድ ሽብሩ በምርጫው ለመወዳደር ፓርቲያቸው የሚያደርገው ጉዞ በገዢው ፓርቲ ብልጽግና የተደናቀፈ መሆኑን ተናግሯል። የክልሉ የፓርቲዎች የቅሬታ ሰሚ ኮሚቴና የጋራ ምክር ቤት ምስርታ እንዲሁም አፈጻጸሙ መዘገየቶች ችግሩን ሳይፈታ እንዲቆይ አድርጓልም ብሏል።
በዞን በወረዳ በተበለ ጽፈት ቤት ይደረጋል። ከዚህ ቀደምም እንደተናገርነው እኛ ለሰላም መደረስ ዋና ወዳያችን ገዢው ፓርቲ ጋሞ ዞን ላይ ብልጽግና በእኛ መስሪያ ቤት ላይ ራሱን ታፈለች ወረዳ ተብሎ ራሱን ታፈለች ይጮ ታፈላ ይጮችን አሳክሞ ያለ መንግስት ላይ ስለሆነ ችግር የለም። እሱ ጋር ታምጦ መስሪያ ቤታችን ላይ ጨንቻላ ለጥፈላ አሁን እየጮህን ነው። ይሄን ያሰጥም አጋር የለም። ለየወረዳ ለየዞኑ አሳውቀናል። ተሳለምና ቢሮ እንደሚከፍ አሁን እያንዳንዱ ቀበሌ አላስገባኝ ብሎ ቢሮ እያሸገ አሯሚት ላይ ጌና ላይ ታሽጎብናል፣ ጋጥ ላይ ታሽጎብናል፣ ጨንቻ ላይ።
በፓርቲ ውስጥ ተሳትፎ ያላቸው ግለሰቦች እንደሚታሰርባቸው የውላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበር አቶ አማኑኤል ሞጊሶ ገዢውን ፓርቲ በመክሰስ ተናግሯል።
እንዴት በግድ አልመረው ተብሎ የኛ ሀገር ዲሞክራሲ ገና ለመምር ነው እየተባለ የኛ ካድሬዎች እኛ ያታልሉ። ዲሞክራሲ ከኛ ከአውሮፓ ቀድመን ነው የምናውቀው። የዲሞክራሲ ለመምድን የቱ ጋር መቼ ነው እንደ ምክንያት እያቀረብን የምንሄደው ነገር የሚቆመው? ስለዚህ አሁን ትልቁ ጥያቄ ገዢው ፓርቲ ላይ
ህዝብ የፈለገውን እንዲመርጥ እድል እንዲሰጠውም ጠይቋል።
መሪውን ህዝቡ በጣቱ መርጦ ያውቃል። እድለኛ አይደለም አላየንም እስካሁን። አንዱ ስራችን ህዝባችን መሪያቸው በጣታቸው የሚሾሙበት ሳይሆን ራሳቸው የሚሾሙበት መሪ ማየት ነው። ለዚህ ደግሞ እኛ አንደኛ ህዝቡን ሞቢላይዝ ማድረግ፣ ምርጫ ላይ እንዲሳተፍ ማድረግ፣ የሚመርጠውን አውቆ እንዲመርጥ ማድረግ። የምንታገለው ለህዝብ እስከሆነ ድረስ ህዝቡ ራሱ በዚህ ሂደት ውስጥ የራሱን የፖለቲካ ንቃት እንዲኖርም እያሳደግን ይሄ ምን መስራትን ኃላፊነትም አለብን ብዬ አስባለሁ። ስለዚህ በዚህ በኩል ተፎካካሪ ፖለቲካ ፓርቲዎች ከመወዳደር ያለፈ ለህዝብ መስራት አለብን። በተለይ ይሄኛው ቲም ደቡቡ ምን ያህል በኢትዮጵያ ፖለቲካ ላይ አስተዋጽኦ አለው። ስለዚህ ይሄ ደቡቡ ላይ ያለው የፖለቲካ ፓርቲ ኃይል ሆኖ መውጣት አለበት። በማህበራዊ፣ በፖለቲካም፣ በኢኮኖሚያዊ ጉዳዮች ላይ የህዝቦችን ጥያቄ ያስመልስ የሚችል እኩል የሀገር ባለቤትነት ማረጋገጥ የሚችል ለዛም የሚታገል ኃይል ሆኖ መውጣት አለበት።
የፖለቲካ ፓርቲዎች የህዝብን የግንዛቤ ደረጃ በማሳደግ ምርጫው ሰላማዊ ፍትሃዊና ነጻ እንዲሆን ማድረግ አለባቸው ያለው ደግሞ የአዲስቱ ትውልድ ፓርቲ ተወካይ አቶ ታምራት ማጫ ናቸው።
የብሔር ኮንፍሊክት ሊመጣ የሚችልበት አዋሳኝ አካባቢዎች ኮንፍሊክት ሊመጣ የሚችልበት ደቡብ ክልል ሴንሲቲቭ ኤሪያ ስለሆነ ስለዚህ ጥንቃቄ እናደርግ ጥሩ ነው። ለውጥ በአንድ ጀንበር በአንድ ምርጫ ለውጥ ይመጣል ብለን ተአምር ከተማ እናዘንባለን ብለን እዚህ ጋር መንሰብ ከሆነ ነገ ሀሰት ሰባቶች ተብለን በድንጋይ እንወገራለን። ችግሮቹ ከተፈጠሩ በኋላ እሳት የማጥፋት ስራ ከምንሰራ ቀደም ብለን ሀክል ብንሰራ በእኛ ጊዜ ባይሳት ከእኛ ቀጥሎ ባለው ትውልድ የሚሳካል።
ፓርቲዎቹ በምርጫ ሂደቱ ላይ ገዢው ፓርቲ ጫና ያሳደረ ነው ያለመተማመን በፓርቲዎች መካከል ሰፍኗል የሚፈልገው የፖለቲካ ምህዳር አልተፈጠረም በማለት ቅሬታቸውን ማሰምቷል። በዋናነት ተከስሶት ክልሉን የመራ ያለው የደቡብ ክልል ብልጽግና ፓርቲ የፓርቲ ተወካይና የፓርቲው የሲቪክ ተቋማትና የፖለቲካ ፓርቲዎች ዘርፍ ኃላፊ ወይዘሮ ፀሐይ ወራሳ ችግሮች ሊኖሩ እንደሚችሉም ተናግሯል። ሁሉም ችግሮችን ግን ተቀብሎ ለብልጽግና ፓርቲ መስጠት መፍትሄ አይሆንም ብሏል። ይልቁንስ ለሀገሪቱም ሆነ ለዜጎች የሚበጀው ምርጫው ተአማኒ ፍትሃዊና ዲሞክራሲያዊ እንዲሆን በመነጋገርና በመቀራረብ መስራት ነው በማለት ተናግሯል። ብልጽግና ፓርቲ ምርጫው ነጻና ፍትሃዊ እንዲሆን እየሰራ ነው ብሏል።
እንደ ብልጽግና በየአካባቢውም እብን የሚነሱ ቅሬታዎችንም ጭምር አድረስ እያደረገ በቦታውም ጭምር እየሄደ እየፈታ ያለባቸው አካባቢዎች አሉ። እዚህ ቅርብ ጊዜ ችግር አለ ተብሎ ዳርባ ምንጭ አካባቢ መሰብሰብ አልቻልንም፣ መደራሽ አላገኘንም የሚሉ ቅሬታዎች ሲመጡ በቦታው እየሄደም ጭምር አመራሩ እየፈታ ሴትል የሆኑባቸው አካባቢዎችን ጭምር ስላሉ እንዲህ አይነት ነገሮች ወደፊት የሚጠናከራሉ ብለን ማሰብ ብንችል በጣም ጥሩ ነው።
የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍረው በቀለ በፓርቲዎች መካከል ያለው መወቃቀስ የጋራ ምክር ቤቱ የቃል ኪዳን ሰነድና ፓርቲዎቹ የሚደርሱባቸው ስምምነቶች ችግሮቹን ይፈቱታል ብሏል። የጋራ ምክር ቤት የሚቋቋምበት ዓላማውም ይሄው ነው በማለት ተናግሯል። የፓርቲዎች የጋራ ምክር ቤት ዓላማ የዜጎች ህገ መንግስታዊ መብት ሳይሸራረፍ እንዲከበር ማድረግ፣ ምርጫው ነጻ ፍትሃዊና ዲሞክራሲያዊ እንዲሆን ማስቻልና ጠንካራ የመድበለ ፓርቲ ለመመስረት የሚደረገውን ጥረት ማገዝ ነው ብሏል። ለስድስተኛው አገራዊ ምርጫ ከሚወዳደሩ 20 ከሚደርሱ ክልላውና አገራዊ ፓርቲዎች ውስጥ አብዛኛዎቹ እጩዎቻቸውን ማስመዝገባቸውን የተናገሩት አቶ ፍረው 8247 የምርጫ ጣቢያዎች መዘጋጀታቸውንም አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተባበሩት መንግስታት ድርጅት በጦርነት ግጭት የታመሰች በመትገኘው የመን ህይወታቸውን ለማትረፍ ለሚጣጣሩ ቁጥራቸው 16 ሚሊዮን እንደሚደርስ ለሚገመቱ ሰዎች የሚውል $3.85 ቢሊዮን እርዳታ እንደሚፈልግ አስታወቀ። የናስመልክቶ የአሜሪካ ድምጽ አዘጋቢ ሊሳ ሽላይን ከጄኔቫ ላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ምንም የምናባክነው ጊዜ የለንም ይላሉ። ረሃብ በየመን ላይ እየወረደ ነው። በዚህ ዓመት 16 ሚሊዮን የሚሆኑ ሰዎች የሚላስ የሚቀመስ አይኖራቸውም። ገና ከወዲሁ እንኳን 50 ሺህ የሚሆኑ የመናውያን ህይወታቸውን ከመነጥቀው የረሃብ አደጋ ላይ ወድቀዋል። ዋና ጸሐፊው በአሁኑ ወቅት በዓለም ላይ እጅግ የከፋው ሰብአዊ ቀውስ በህፃናት ላይ እየተገለጸ ነው ይላሉ።
Childhood in Yemen is a special kind of hell. Yemeni children are starving. This year, nearly half of all children under 5 in Yemen are said to suffer from acute malnutrition.
ዛሬ በየመን ህፃን ሆኖ መገኘት ማለት ልዩ በሆነው ገሃነም እንደመገኘት ነው። የየመን ህፃናት ታርዘዋል። በዚህ ዓመት ወደ ግማሽ የሚጠጉት የየመን ህፃናት ከምግብ እጦትና ከሱም ጋር ተያይዘው በሚመጡ ህመሞች ይሰቃያሉ። ድካም፣ ድብርትና የመሳሰሉት ምልክቶችም ይታይባቸዋል። ከነዚህ ህፃናት መካከል 400 ሺህ የሚሆኑት በሚያጋጥማቸው ከባድ የተመጣጠነ ምግብ እጥረት የተነሳ አስቸኳይ ህክምና ሳያገኙ ሊሞቱ ይችላሉ።
ዋና ጸሐፊው ጉተሬዝ በረሃብ የተጠቁ ልጆች ለበሽታ ተጋላጮች ናቸው ይላሉ። በዚያ ላይ እሳቸው እንደሚሉት በየቀኑ የመን ውስጥ ህፃናት ወይ በጦርነት ይሞታሉ ወይም የአካል ጉዳት ይደርስባቸዋል። ጦርነቱ ከተጀመረበት እንደ አውሮፓ አቆጣጠር ከ2014 ጀምሮ ከ18000 በላይ የሚሆኑ ሰዎች ሞተዋል። ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ዘገባ 2000 የሚሆኑ ሰላማዊ ሰዎች ህይወታቸውን አጥተዋል ወይም የአካል ጉዳት ደርሶባቸዋል። ጉተሬስ ጦርነቱ መላውን የየመን ትውልድ ሊውጥ ይችላል በማለት ያስጠነቅቃሉ። ስለሆነም መቆም አለበት ይላሉ። በዚህ መካከል ግን እሳቸው እንደሚሉት በየመን ቢያንስ ከሶስት ሰዎች ሁለቱ የምግብ የጤና ወይም የህይወት ማሰንበቻ እርዳታ ይፈልጋሉ። እነዚህ አጣዳፊ እርዳታዎች የሚያስፈልጉት ደግሞ የዓለም አቀፉ ማህበረሰብ እርዳታ ከስከዛሬዎቹ ሁሉ እጅግ ዝቅተኛ በሆነበት ሰዓት ነው ብለዋል። ዋና ጻፊው ባለፈው አመት ከተጠየቀው 1.9 ቢሊዮን ዶላር እርዳታ ውስጥ እስካሁን የተገኘው ግማሽ ያህል ብቻ መሆኑንም ተናግረዋል። እሱም ቢሆን ደግሞ ከሱ በፊት ከነበረው አመት ጋር ሲነጻጸር በግማሽ ያነሰ ነበር ብለዋል። እርዳታ መቀነስ ማለት በጥቅላላው ቤተሰብ ላይ የሞት ፍርድ እንደመበየን ነው ይላሉ ጉተሬዝ።
This is not the moment to step back from Yemen. We must equal and surpass the levels of funding we had in 2018. I implore all donors to fund our appeal generously.
ይህ ከየመን ጉዳይ ወደ ኋላ የምንልበት ጊዜ አይደለም። እንደ አውሮፓን አቆጣጠር በ2018 ካገኘነው እኩልና እንዲሁም ከዚህ ያለፈ የገንዘብ ድጋፍ ማግኘት ይኖርብናል። ረሃብ አገሪቱን ከመዋጡ በፊት ለጋሽ አገሮች ተማጽኗችንን ሰምተው እንዲደግፉ እጠይቃለሁ። እያንዳንዷ ዶላር ዋጋ አላት፣ ትጠቅማለች።
ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ዋና ጻፊን ተማጽኖ ሰምታለች። ምክንያቱም ለተማጽኖው የመጀመሪያው ምላሽ የሰጡት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። እንዲህ አሉ ብሊንከን።
Today, I'm pleased to announce nearly $191 million in additional humanitarian assistance from the United States, bringing our fiscal year 2021 funding up to more than $350 million.
ዛሬ ለሰባይ እርዳታ የሚውል ወደ 191 ሚሊዮን ዶላር የሚጠጋ ተጨማሪ ገንዘብ ከዩናይትድ ስቴትስ ማግኘታችንን ስገልጽ በደስታ ነው። ይህም የ2021 ዓመት በጀታችንን ወደ 350 ሚሊዮን ዶላር ያሳድግልናል። ዩናይትድ ስቴትስ ቀውሱ ከጀመረበት የዛሬ 6 ዓመት ጀምሮ ለየመን ህዝብ ከ3.4 ቢሊዮን ዶላር በላይ እርዳታ ሰጥታለች።
ብሊንከን ሌሎች አገሮችም በተለይም በቀጠናው ያሉት አገሮች በቸርነት እርዳታቸውን እንዲለግሱ ጠይቀዋል። አያይዘውም ኮቪድ-19 ከሱም ጋር ያለው የኢኮኖሚ ቀውስ የሰብአዊ መብት ቀውሶችን የበለጠ ስላባባሰው እርዳታችንን በአፋጣኝ መስጠት ይኖርብናል ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ንግድና ምጣኔ ሀብት። ንግድና ምጣኔ ሀብት ባለፈው ሳምንት የምጣኔ ሀብት ባለሙያው ዶክተር አጥናፉ ገብረመስቀል በኢትዮጵያ የሚታየውን የዋጋ ግሽበት አስመልክቶ ባለፉት 3 አስርት ዓመታት ውስጥ የታዩ ለውጦችና መንስኤዎቻቸውን እንዲሁም መፍትሄዎቻቸውን የሚያመላክት አንድ ጥናታዊ ጽሑፍ በቅርቡ ማውጣታቸውን ዘግበናል። በ280 ወራት እድሜ ውስጥ ለጥናቱ በተመረጡ 278 የሸቀጥ አይነቶች ላይ የታየውን የዋጋ ግሽበት በስራቸው አጋጣሚ ያስተዋሉትን ጨምሮ ዛሬ ባለው የዋጋ ንረትና ግሽበት ዙሪያ ያላቸውን የግልና ያው ያስተያየት ማካፍለናል። በሚሽቱም ዝግጅታችን የመንግስት የገንዘብ አስተዳደር የውጭ ምንዛሪ ለውጥ አወሳሰንና በተለይም ሙስና በዋጋ ግሽበቱ ላይ አሳድሮታል ያሉትን ተጽዕኖ ያስረዳሉ። ዶክተር አጥናፉ የምጣኔ ሀብት ባለሙያዎች ማህበር ስራ አስፈጻሚ አባልና በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት መምህርም ናቸው። ደረጀ ደስታን ያነጋገራቸው ቀጥሎ ይቀርባል።
ተላዩ ነገሮች ናቸው ያነሷቸው። ጠቅላላ አድርጎ ቢከፋፍሏቸውና ቢገልጿቸው ለግሽበቱ ዋናውና መሰረታዊ ተከታታይ ሆኖ በየጊዜው የሚታዩ ነገሮች ምንድናቸው?
እዛ ጥናቱ ላይ ለማሳየት እንደሞከር ነው መንግስት በጀት ጉድለትን ለመሸፈን የሚጠቀማቸው የበጀት ጉድለት አስተዳደር ፊስካል ማኔጅመንት የሚባለው ማለት ነው። በአማካይ ለምሳሌ 8 ቢሊዮን ኢንቨስትመንት ፍላጎት ሲኖር ማቅረብ የተቻለው 3.6 ቢሊዮን ነው። ስለዚህ ጉድለቱ ወደ 4.4 ቢሊዮኑ ወይ በብድር ወይ በአገር ውስጥ ብድር ወይ ገንዘብ በማተም የሚመጣ ነው። ይሄ ቀጥታ ወደ ዋጋ ንረት ይሄዳል። ስለዚህ ይሄ በገንዘብ ባልተገባ የገንዘብ አቅርቦትና አጠቃቀም ማለት ባልተገባ የምንልበት ምክንያት የተገባ የመንግስት የገንዘብ አጠቃቀም እንችላለን። የተገባ የምንለው ነገር መንግስት ገንዘብ መበደር፣ ማተም፣ ፕሮጀክት ማስፋፋት የሚፈለግ ነገር ነው። ነገር ግን በሌላው ጫፍ ላይ ገንዘቡ በትክክል ወደሚፈለግበት ስራ ይውላል ወይስ መንገድ ላይ ፈርቶ ይቀራል የሚለው ከተቋማዊ አደረጃጀት ጋር ይያያዛል። ሙስና ጋር ማለት ተወዳዳሪነት ጋር። ይሄ ማለት የመንግስት የወጪና የገቢ አስተዳደር በሌላው ጫፍ ላይ ሄዶ ገንዘቡ በትክክል ስራ ላይ ያለ መዋልና ምርትን በዛው መጠን ያለ መጨመር። ስለዚህ የገንዘብ ብዛት እየጨመረ ይሄዳል። ለምሳሌ የዋጋ ንረቱ ካለው አጠቃላይ የዋጋ ንረት በትልቁ እስከ 80% ሄዶ ያውቃል። ለምሳሌ ይሄ ማለት ምንድነው? አንድ የዋጋ ንረት 10% ቢሆን ከዛ 8ቱ የገንዘብ ኢኮኖሚው ባልተገባ መንገድ መሰራጨትን ተከትሎ የሚመጣ የዋጋ ንረት ነው ማለት ነው። ተደረገ ይሄ ሁሉ ጊዜ ምክንያቱ ደግሞ የመንግስት የወጪና የገቢ ስርዓቱን ማክሮ ኢኮኖሚውን የሚያስተዳድርበት መንገድ ጋር ተያይዞ ከሚያስተዳድርበት የንጽህና ጉድለት ጋር ተያይዞ መጣ ነው ማለት ይቻላል። ከበስተጀርባ ብዙ ነገሮች አሉ። ንጽህና ብያለሁ፣ በጣም የሚከራከርበት ጉዳይ ነው። በዓለም መለኪያ ኢትዮጵያ ለምሳሌ ዓለም ራንክ ሲደረግ ኢትዮጵያ 38 ከመቶ ነው ያላት። 140 ሀገሮች 126ኛ ላይ ነው ያለችው ለምሳሌ 2018 ላይ። ይሄ ምን ማለት ነው? ገንዘብ ማስፋፋት ይችላል፣ መበደር ይችላል። ያ ገንዘብ ግን በትክክል ስራ ላይ ሳይውል ዞሮ በተወሰኑ እጆች ከገቡ የተወሰኑ በጣም ጥቂት ሰዎች በቀላሉ ለመግዛት የሚችሉ ነገር ግን በጣም ብዙ ሰዎች መግዛት የማይችሉ ሰዎችን ይፈጥራል ማለት ነው ይሄ ኢኮኖሚ። ስለዚህ መጨረሻ ላይ ግጭት ይፈጥራል፣ የመንግስትን የማኔጅመንት አቅም ይቀንሳል። ስለዚህ ሞኔተሪ ፋክተር የገንዘብ መስፋፋትና ተቋማዊ መለኪያዎች ምስና የመንግስት የማስተዳደር ችሎታ ማለት የህግ ሩል ኦፍ ሎው የሚባለው እዚህ ተደምሮ ኢንፍሌሽኑን አባብሶታል። በዚህ የተነሳ መዋቅራዊ መልክ ይዞ ይገኛል። ከገንዘብ ጋር የተያያዘ ጉዳይ ያለው ሀገር ውስጥ ከአመራረት እና ከገበያ መዋቅር ጋር ተያይዞ የሚገኝ ነው። ሌላው የማምረቻ ወጪ መብዛት ነው። 64.2% የሀገር ውስጥ ኢንፍሌሽን አስተዋጽኦ ያደርጋል። ለምሳሌ ወደ ውጭ የምንልካቸውን እቃዎች ዓለም ላይ ተወዳዳሪ ሆነን ለመሸጥ አቅም ያንሰናል ማለት ነው። ነገር ግን ወደ ውስጥ ማስገባት እንቀጥላለን፣ ወደ ውጭ ምንዛሪ ገቢ ድክመታችን ላይ ሁሉ ይደርሳል ማለት ነው። እነዚህ ትላልቆቹ ናቸው። ግን በአጠቃላይ ስናጠቃልል የገንዘብ መብዛት፣ የማምረቻ ወጪዎች መብዛት፣ በአቅርቦት በኩል የመጣ ችግር እና ተቋማዊ ተግዳሮቶች ለኢንፍሌሽኑ በጣም በተለካ ሁኔታ ለዋጋ ጭማሪው ትልቅ አስተዋጽኦ ሆነው ይገኛሉ ማለት ነው።
አንዳንዶቹ የብር ዋጋ ምንዛሪው ማነስ መውደቅም አንዱ ለግሽበቱ መባባስ ወይም የግሽበቱ ውጤትም አድርገው ያዩት፣ ግንኙነቱን እንዴት ነው የሚያዩት? የብር የምንዛሬ ዋጋን ለውጥ በየጊዜው የሚደረገውን
በጣም ልክ ነው። የኢትዮጵያ ውስጥ የብር ዋጋ መጨመር በእንግሊዝኛው ዲቫሉሽን የሚባለው ቀጥታ ሀሳቡ ምን ነበረ? አቶ ደረጀ መጀመሪያውን የኢኮኖሚክስ ጽንሰ ሀሳቡ ብር ዋጋውን ስንቀንስ ኤክስፖርት በሌላ ሀገር ላይ ስለሚረክስ ብዙ ኤክስፖርት እናደርጋለን። በሌላ ጎኑ ደግሞ የዶላር ዋጋ ሲጨምር ወይም የብር ዋጋ ሲቀንስ ኢምፖርት የምናደርገው የሀገር ውስጥ የምናመርተው ወደ የምናመጣው ምርት ዋጋው ስለሚጨምር ትንሽ እንገዛለን ነበረ ሀሳቡ። ምንም የሚወድቅ ሀሳብ አይደለም በመጽሐፉ መሰረት በመጽሐፉ በኢኮኖሚክስ መጽሐፍ መሰረት የብር ዋጋ መቀነስ ወይም የዶላር ዋጋ መጨመር ነገሮች ሁሉ የተሳኩለት ሀገር ቢሆን ኖሮ፣ ኤክስፖርታችን በመዋቅራዊ ማነቆ ውስጥ ባይገኝ ኖሮ፣ ኤክስፖርትን እንደፈለግነው የምንጨምረው ቢሆን ኖሮ የብርን ዋጋ መቀነስ አይከፋም ነበረ። ለምሳሌ ጃፓኖች ትልቁ ኢኮኖሚክ ፖሊሲያቸው የየንን ከዶላር ጋር ያለውን ዋጋ ንጽጽር በማጫወት ኤክስፖርት ማብዛት ኢምፖርት መቀነስ ነው። እነሱ ጋር ይሰራል። እኛ ጋር እንግዲህ ያለመታደል ሆኖ የውጭ ፖሊሲ እንዳለ ስናመጣ ምን አይነት ነገር ነው ኤክስፖርት የምናደርገው? እንደፈለግን መጨመር እንችላለን ወይ ኤክስፖርትን? እርሻና የእርሻ ውጤቶች ናቸው አብዛኛዎቹ ኤክስፖርቶቻችን። ስለዚህ ዶላር በመቀነስ የዶላርን ዋጋ በመጨመራችን የብርን ዋጋ በመቀነሳችን በእርግጥ ኤክስፖርት ይጨምራል ወይ ብለን ቁጭ ብለን በሰከነ መንገድ ለመነጋገር ብዙ ጊዜ እድል አናገኝም። ያለመታደል መሆን አለበት። ዶላር ዋጋ በመቀነሱ ኤክስፖርት የሚያደርግ ገበሬ ምርቱን አይጨምርም። ዶላር ዋጋ በመጨመሩም አሜሪካውያን በቀን 2 ሲኒ ቡና ይጠጡ እንደሆነ እዛ ቡና የኢትዮጵያ ቡና ቢረክስ 4 ሲኒ መጠጣት አይጀምሩም። ይሄ ከአምስቱ የስሜት ህዋሳት ውጭ ያልሆነ የእውቀት ዘርፍ ነበረ። ይሄ ሳይሆን ቀርቶ በህጋዊም ሆነ በህገወጡ መንገድ የዶላር ዋጋ ሲጨምር፣ የብር ዋጋ ሲቀንስ ያ የቀነሰውን ያህል ኢትዮጵያ ብዙ ጥናቶች ተጠንተዋል። ከአስር እጁ ስምንቱ ቀጥታ ወደ እቃዎች ዋጋ ጭማሪ ይሄዳል። ይሄ ታዳጊ ሀገሮችን በተለይ የፖሊሲ ነጻነት የሌላቸው ሀገሮችን ያደቀቀና እስካሁን በማድቀቅ ላይ የሚገኝ እኛ ግን መማር ያልቻል ነው እስካሁን ድረስ። በኋላ በመጀመሪያችን እንኳን ለመማር ያልተዘጋጀንና ዓለምን በጣም ያስቸገርን ሰዎች እኛ ነን አቶ ደርቤ። ስለዚህ ይሄ እንዳለ ሆኖ የዶላር ዋጋ መጨመር እዚህ ሀገር ውስጥ ፊት ለፊት የብሔራዊ ባንክ ዋና ሰዎች ቀርበው ኢትዮጵያ ቴሌቪዥን ላይ አይ ዲቫሊት እናደርግ የብርን ዋጋ ስንቀንስ ሀገር ውስጥ ዋጋ አይጨምርም አረጋግጠናል ብለው ነግሮውን እንግዲህ ያው በትዝብት ነው የምንኖረው እኛ። አሁን ግን የግድ የቁርጡ ቀን ሲመጣ ግን የግድ መነጋገር በኋላ እንግዲህ ምን ይሻላል የሚለው ላይ መነጋገር አለብን። ሰዎቹ ትክክለኛ ናቸው። ቀጥታ የብር ዋጋ መጨመር መርሳ ለመርሳ ወደ ሀገር ውስጥ ዋጋ ይተላለፋል። ይህ ማለት ምን ማለት ነው? ውጭ ሀገር ያለውን የዋጋ ድማሪ የዋጋ ንረት እኛ ልትራ እቃውንም የዋጋ ንረቱንም ኢምፖርት እናደርጋለን ማለት።
አድማጮቻችን ውይይቱ አላለቀም። ተከታዩን ክፍል በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ጊዜ።
በያዝነው አመት 250 ሺህ ሄክታር መሬት በመስኖ እየለማ መሆኑን የኢትዮጵያ ግብርና ምርት ኢንስቲትዩት አስታወቀ። ምርቱ ከውጭ የሚገባውን የስንዴ መጠን በግማሽ እንዲቀንስ እንደሚያደርገውም በኢንስቲትዩቱ የመስኖ ስንዴ ፕሮጀክት አስተባባሪ ዶክተር ዳንኤል ሙለታ ገልጸዋል። ፕሮጀክቱ አርሶ አደሩን ከዝናብ ጥገኝነት እንደሚያላቅቅ፣ ስራ እድልና የገቢ ምንጮችንም እንደሚፈጥር አስተባባሪው ጨምረው አስረድተዋል። ናኮር መልካ ዝርዝሩን ይዟል።
በቆላማው የአገሪቱ አካባቢዎች ላይ የመስኖ ስንዴ ማምረት የሚቻልበት ሁኔታ ላይ ያካሄድነው ምርምር ውጤታማ ነበር ይላሉ በኢትዮጵያ ግብርና ምርምር ኢንስቲትዩት የመስኖ ስንዴ ፕሮጀክት አስተባባሪው ዶክተር ዳንኤል ሙለታ። ለውጤታማነቱም የተለያዩ ሙከራ ማድረጋቸውን የገለጹት ዶክተር ዳንኤል ከአመት አመትም ለውጦች ታይተዋል ብለዋል።
በቆላማው አካባቢዎች ላይ በመስኖ ስንዴን ማምረት ይቻላል የሚል ምርምር ሲያካሄድ ነበረ። በትክክል ማምረት እንደሚቻል ቴክኖሎጂዎችን ዴቨሎፕ አደረገ። ቆላ ተስማሚ የሆኑ የስንዴ ዝርያዎች እነሱን በምርምር መሬቶች ላይ ነበር ሲሞክር የነበረው። በምርምር መሬቶች ላይ ውጤታማ ሆኖ ስላገኙ በከፊል አርብቶ አደርና በአርብቶ አደር ማሳዎች ላይ መሞከር ጀመረ። ውጤታማ ሆነ። ስለዚህ ይህንን በሰፊው በቆላማው አካባቢ በመስኖ ስንዴን ማምረት ይቻላል በሚል በላርጅ ስኬል ይዞ መሄድ ጀመረ እና በ2011 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው ወደ 3500 ሄክታር ላይ ሙከራ አድርጓል። ከዛ በ2012 ዓመተ ምህረት ደግሞ ወደ 20000 ሄክታር ላይ ይህንን የመስኖ ስንዴ በበጋ በቀዝቃዛ ወቅት ማምረት እንደሚቻል አሳይቷል። ውጤቱም በጣም ጥሩ ነበረ። በመጀመሪያው አመት በ3500 ሄክታር ላይ ሲሞከር በአማካኝ እስከ 45 ኩንታል ፐር ሄክታር ማግኘት ችሎ ነበረ። ከዛ ትንሽ ላርጅ ስኬል ስናደርገው ወደ 20000 ሄክታር ስንወስደው ደግሞ በተለያዩ ምክንያቶች ትንሽ ምርቱ ቀንሶ ወደ 41 ኩንታል ፐር ሄክታር ማግኘት ተችሏል።
እናም በዚህ አመት ማለትም በኢትዮጵያ 2013 ዓመተ ምህረት ከውጭ የሚመጣውን ስንዴ ከሁለት አመት እስከ 3 አመት ውስጥ ለማስቀረት የመስኖ ስንዴ ምርትን እንደ አንድ ትልቅ ግብዓት ተጠቅመን እየሰራን ነው ብለዋል። በዚህ አመትም 250 ሺህ ሄክታር መሬት በመስኖ ስንዴ ለመሸፈን መቻሉን ገልጿል ዶክተር ዳንኤል።
በ2013 ዓመተ ምህረት መንግስትም የያዘው አቅጣጫ ምንድነው? ከውጭ የሚመጣውን ስንዴ እስከ 17 ሚሊዮን ኩንታል በየአመቱ ይመጣል ኦን አቨሬጅ። ያ ደግሞ ከ500 ሚሊዮን ዶላር በላይ እስከ 1 ቢሊዮን ዶላር አገሪቱን ኮስት ያደርጋታል። ስለዚህ ከውጭ የምናስገባውን ስንዴ አገር ውስጥ በማምረት የውጭ ምንዛሬ ለሌላ አላማ ማዋል አንደኛው የመንግስት አቅጣጫ ነው። ይህንን ለማስቀረት እንግዲህ ዘንድሮ አቅደን የነበረው በ300 ሺህ ሄክታር ላይ መስኖ ስንዴን ማምረት ነው። በበጋው በክረምቱ የሚመረተው አለ ወደ 1.8 ሚሊዮን ሄክታር ላይ ይመረታል። በሱ እስከ 53 ሚሊዮን ኩንታል እናገኛለን። ከሱ በተጨማሪ ግን በመስኖ ስንዴን ማምረትና ከውጭ የሚመጣውን ኢምፖርት ሰብስቲቱት ለማድረግ እንደ አንድ ፒላር ነው ተደርጎ ነው የተያዘው። ስለዚህ በአሁኑ ሰዓት ወደ 150 ሺህ ሄክታር በመስኖ ስንዴ ለመሸፈን ችለናል። በሁለተኛ ዙር ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት አሁን 100 ሺህ ሄክታር አዘጋጅቶ አርሶ ጨርሷል። ዘርም መዝራት ተጀምሯል በሁለተኛው ዙር። ስለዚህ እንደ አጠቃላይ በዚህ አመት ወደ 250 ሺህ ሄክታር መሬት በመስኖ ስንዴ ልናለማ ነው ማለት ነው። ይሄ ደግሞ አትሊስት ከውጭ የሚመጣውን ስንዴ በግማሽ ይቀንሳል። ወደ 8.75 ሚሊዮን ኩንታል በዚህ በበጋ ወራት በመስኖን እናመርታለን ማለት ነው።
ይህም ለአርሶ አደሩና ለተለያዩ የህብረተሰብ ክፍሎች እንዲሁም ተቋማት ስላለው ጠቀሜታ ያብራሩት ዶክተር ዳንኤል የመስኖ ስንዴ ልማት ምጣኔ ሀብቱን ያንቀሳቅሰዋል ብለዋል።
አንደኛ ከውጭ የሚመጣውን ስንዴ ይተካልናል። ሁለተኛ ደግሞ አብዛኛው የኛ ገበሬ የዝናብ ጥገኛ ነው። አሁን ግን መስኖን በመጠቀም መሬቱን ጾም በሚያሳድርበት ወቅት ወደ ምርት ገባ ማለት። ስለዚህ የስራ እድል ይፈጥራል፣ ኢንካም ጀነሬሽን ጨምራል፣ እንደገና ደግሞ የተለያዩ የማህበረሰብ ክፍሎችን ወደ ስራ ውስጥ ያስገባል። ማሽነሪ የሚያከራዩ ሰዎች ወደዚህ ውስጥ ይገባሉ። የትራንስፖርት አገልግሎት የሚሰጡ ሰዎች ወደዚህ ውስጥ ይገባሉ። ከውጪ ስንዴ የሚያስገቡ የግል ፋብሪካዎች በዚህ ወራትም ራሱ ሰፕላይ ያገኛሉ ማለት ነው። የቀን ሰራተኞች ምክር በቀን ሰራተኞች ምግብ የሚያቀርቡ ከስራ እድል ፈጠራ ከውጭ ምንዛሬ መተካት እንዳለ ዘሆል ቼኑ ያንቀሳቀሰዋል ብለን ነው የምናምነው። እና ስለዚህ እንዳጠቃላይ ኢኮኖሚውም እያንቀሳቀሰዋል።
አቶ ደረጀ በቀለ በምዕራብ ሸዋ ዞን ኤጀስ ሰለፎ ወረዳ አርሶ አደር ናቸው። ከዚህ በፊት የዝናብ ወቅትን ብቻ እየጠበቁ በአመት አንዴ ብቻ ሲያመርቱ መቆየታቸውን ገልጸዋል። በአሁኑ ጊዜ ግን ወደ መስኖ ስንዴ ምርት መግባታቸውን ጠቁመው ስላገኙት ጥቅምም እንዲህ ይገልጻሉ።
በስንዴ ዘር የተመለከተ አምና ትንሽ ሞክረን ነበረ። በአንድ ቀጥ ላይ አላመነበትም ነበረ። በሁለት ለመናገር ከሆነ እነዚህ አሁን በመስኖ ስራ ይሆናሉ የሚለውን ለማየት አምና አንድ ቀጥ ላይ አርሼ ነበረ።
አንድ ቀጥ ማለት ምን ያህል ማለት ነው? አንድ አራተኛ የሄክታር
ሩ
እሺ።
አቱራይ ጥሩ ምርት አድርጋለሁ።
ዘንድሮስ?
ዘንድሮ አንድ ሄክታር ካልቻለሁ የተለየ ነገር ያለው በሪዳ ሊለ ያቺን የከረምቷን ዝናብ ጠብቀን እንደምናርተው። አሁን ግን በዚህ በመስኖ ስራ ከሁለት እስከ ሶስት መስፈታት ይችላል። በመጋቢትና በግንቦት ውስጥ ከጎተራ ውስጥ ያልቃል። አሁን ግን አዲስ ነው የምናስገባው ቆምት ለመናገር ከሆነ እና በጣም ጠቃሚነት አለ።
የኤጀስ ሰለፎ ግብርናና ተፈጥሮ ሀብት ጽህፈት ቤት ምክትል ኃላፊ አቶ አብዲሳ ኃይሉ የወረዳው አርሶ አደሮች ባለፉት ሁለት ዓመታት የመስኖ ስንዴ እያመረቱ እንደሚገኙ ገልጿል። አምናን ከዘንድ ሮ በማነጻጸርም እንዲህ ብለዋል።
አለጀር ቅድሚ ሰረት ተመድን ሆነው የሚሸሙኩን በርከን ዶካንማ ማለት ሰማን ቆቴ ብላኒ ሆነው የሚሹ ከነህንትር
የወረዳችን አርሶ አደሮች ከዚህ በፊት የመስኖ ስንዴን የማምረት ልምምድ አልነበራቸውም። ያምርቱ የነበረው አትክልትና ፍራፍሬ ነበር። ከትልቅ ጥረት በኋላ ግን ዘንድሮ ተሳክቶልናል። ባለፈው ዓመት 480 ሄክታር መሬት ላይ የመስኖ ስንዴ አምርተን ነበር። ዘንድሮ ደግሞ በሁለት ዙር ከ2600 ሄክታር መሬት በላይ በመስኖ ስንዴ ለመሸፈን ችለናል። አርሶ አደሮቻችን ለመስኖ ስንዴ ምርት የሚያስፈልጉ ግብዓቶችን ሙሉ በሙሉ በመጠቀምና በባለሙያ በመታገዝ በዚህ ዓመት ጥሩ ምርት እናገኛለን ብለን እናምናለን ብለዋል።
በሁለትና ሶስት ዓመት ጊዜ ውስጥ የስንዴ ምርት ከውጭ ማስገባት ለማቆም ታቅዶ እየተሰራ ቢሆንም ይሄ እቅድ እንዳይሳካ እንቅፋት ሊሆኑ የሚችሉ ችግሮች ላይም ትኩረት አድርገው እየሰሩ መሆናቸውን የመስኖ ልማት ፕሮጀክት አስተባባሪው ዶክተር ዳንኤል ሙለታ ገልጸዋል። ከነዚህም መካከል የመስኖ መሰረተ ልማትና መካናይዜሽን አገልግሎቶች ዙሪያ ተከታዩም ብለዋል።
የመስኖ መሰረተ ልማት ትልቅ ማነቆ ነው። ሁለተኛ ደግሞ መካናይዜሽን ሰርቪሱ በጣም መሻሻል አለበት። ምክንያቱም ቆላማው አካባቢ ላይ ሰፊ መሬት ቢኖርም ሰፊ ሌበር የለም። ሰው ኃይል እጥረት ስላለ እሱን በሜካናይዜሽን መተካት አስፈላጊ ነው። ስለዚህ የሜካናይዜሽን ሰርቪሱ በደንብ መጠናከር አለበት። እንደገና ደግሞ የኢንፑት ሲስተሙ ከተሻሻለ በአጭር ጊዜ ውስጥ ከውጭ የሚመጣው ስንዴ በሀገር ውስጥ ምርት መተካት ይቻላል። ኢቭን ትርፍ አምራች መሆን ይጠይቃል።
የአርሶ አደሮች ስልጠናንም በተመለከተም የገለጹት ዶክተር ዳንኤል አርሶ አደሩ ቁጭት ቢያድርበትም ለመስኖ ስንዴ ምርት ውጤታማነት የሁሉም አካላት ርብርብ ያስፈልጋል ሲሉ እንዲያብራርተዋል።
ወደታች ወረድ ብለህ አርሶ አደሮችን ስታናግር ቁጭት ነው ያደረባቸው። በከፍተኛ እልክና ቁጭት ወደ ስራ ገብተዋል። አሁንም በሰፊው መሰራት አለበት። ምክንያቱም አብዛኛው ቦታ ላይ በበጋ ስንዴ ይበቅላል የሚል እምነቱም አልነበራቸው። እውነትም እነሱ ብቻ ሳይሆን ባለሙያዎችም እምነት አልነበራቸው እና ሰፊ ግንዛቤ አሁን መፍጠር ያስፈልጋል። በተለይ እንደናንተ በሚዲያ ባለሙያዎችን መሳተፍ አለባቸው።
በዚህ ዘርፍ በአፋርና ሶማሌ ክልሎች በመሰረተ ልማትና ጎርፍ ችግር በተፈለገው መጠን ወደ ተግባር አልተገባም ያሉት ዶክተር ዳንኤል በአማራና ኦሮሚያ ክልሎች ግን የመስኖ ስንዴ ልማቱ ውጤታማ እየሆነ ነው ብለዋል። በሚቀጥለው ዓመት ደግሞ ወደ ደቡብ ክልል ማስፋፍቶ ለመስራት አስተባባሪው አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር የካቲት 8 2021 የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሜሪካ ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ጋር ያላትን የሥራ ግንኙነት እንደገና በአስቸኳይ እንዲጀመር መወሰኗን አስታውቀዋል ይላል የዕለቱ ርዕሰ አንቀጽ ሐተታውን ሲጀምር። ዩናይትድ ስቴትስ ዲሞክራሲን፣ ሰብአዊ መብትና እኩልነትን ማዕከል ያደረገው የውጭ ግንኙነቱ ፖሊሲዋ እንዲቀጥል ትጥራለች ይላል የዕለቱ ርዕሰ አንቀጽ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ፕሬዝደንት ባይደን ይህንን ራዕይ ተግባራዊ ለማድረግም ዘርፈ ብዙ የሆኑ ውጤታማ ስልቶች አስፈላጊ መሆናቸውን በመግለጽ የውጭ ጉዳይ ሚኒስቴር በአስቸኳይ ከተባበሩት መንግስታት የሰብአዊ መብቶች ኮሚሽን ጋር ተመልሶ በቅርበትና በጥልቀት እንዲሰራ መመሪያ ሰጥተዋል ማለታቸውን ርዕሰ አንቀጹ ያስረዳል። የውጭ ጉዳይ ሚኒስትሩም አያይዘው በርግጥ የሰብአዊ መብቶቹ ጉባኤ አጀንዳውን አባልነትና ቀዳሚ ትኩረቱ ላይ ማሻሻያዎችን ማድረግ ያለበት መሆኑን ጨምሮ በእስራኤል ያደረገው አድሏይነት መስተካከል ያለበት መሆኑን መናገራቸውን ርዕሰ አንቀጹ ጠቅሷል። ይሁን እንጂ ሚኒስትሩ እንደ አውሮፓ አቆጣጠር በሰኔ 2018 ከጉባኤው መውጣታችን ትርጉም ያለው ለውጥ አላመጣም። ይልቁንም የአሜሪካ አመራር አለመኖር አምባገነኖች አጀንዳዎቻቸውን ለማስፈጸም ሙከራዎችን እንዲያደርጉ ክፍተት ፈጥሯል ማለታቸውን ርዕሰ አንቀጹ አመልክቷል። ዩናይትድ ስቴትስ የተባበሩት መንግስታትን የስደተኞች ጉዳይ ኮሚሽን አሰራር ለመለወጥ ከፈለገች መጀመር ያለባት ከውስጥ ነው ሲሉ የሚኒስቴሩ ቃል አቀባይ ፕሬስ የሚከተለውን ተናግረዋል።
When it performs as designed, the council can be a powerful tool to promote fundamental freedoms, protect the rights of women, girls, LGBTQI+ individuals, and other marginalized communities while promoting accountability for human rights violators around the world.
የታቀደው ለውጥ ማምጣት ከተፈለገ ጉባኤው መሰረታዊ የሰብአዊ መብቶችን ለማስተዋወቅ ዋና መሳሪያ ሊሆን ይችላል። በመላው ዓለም የሰብአዊ መብቶችን የሚጥሱ ተጠያቂ እንዲሆኑ ሲደረግ የሴቶችን፣ የልጃገረዶችን፣ የተመሳሳይ ጾታ አፍቃሪዎችንና በጥቅል ስማቸው LGBTQ የሚባሉትንም ጨምሮ በማህበረሰቡ የተገለሉ ሌሎች የህብረተሰብ ክፍሎችን መብት ማስተዋወቅ ይቻላል።
ርዕሰ አንቀጹ በመቀጠል በተባበሩት መንግስታት የሰብአዊ መብት ኮሚሽን ውስጥ እንደገና ተመልሶ የመሳተፉ ሂደት የዩናይትድ ስቴትስ ልዑካን በጄኔቭ የኮሚሽኑ መደበኛ ስብሰባም ሆነ በበርማ ጉዳይ ላይ ለመምከር በጠራው ልዩ ስብሰባ ተጀምሯል ካሉ በኋላ ቃል አቀባዩ ለጊዜው አሁን ያለን ተሳትፎ በታዛቢነት ይሆናል፣ በጉባኤው ውስጥ እንድንናገር፣ በድርድሮች ላይ ተሳታፊ እንድንሆንና ከአጋር አገሮች ጋር አብረን እንድንሰራ ያስችለናል ማለታቸውን ርዕሰ አንቀጹ ጠቅሷል። በመጨረሻም የውጭ ጉዳይ ሚኒስትሩ ብሊንከን እንደሚሉት ዩናይትድ ስቴትስ ከኮሚሽኑ ጋር ገንቢ በሆነ መንገድ ተሳታፊ ስትሆን ከሌሎች አገሮችና ወዳጆች ጋር በመሆን አዎንታዊ ለውጥ ማምጣት ይቻላል ብለዋል ሲል ርዕሰ አንቀጹ ሐተታውን ይደመድማል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
I'm not afraid of the dark.
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር